ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛውን ክፍል ፕሮግራማችንን አሁን እንጀምራለን።
ሰሞኑን በውጭ ሀገር ያሉ የወያኔ ጥቅም አስጠባቂዎች በህዝብ ትግል ላይ ውዥንብር በመንዛት ላይ ናቸው። በተለይ የሰፊው የኦሮሞ ህዝብ የትግል አንድነት እንዳይጠናከር የኦህዴድ ተወካይ ካድሬዎች የሚያደርጉት ከንቱ ልፋትን አስመልክቶ የቀረበ
ሰፊ ትንተና እናሰማለን። በማስከተልም ማንያውራ የነበረ ክፍል 10ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ባለፈው አርብ በቡኑ በደሌ አካባቢ የወያኔ ሰርጎ ገቦች በቆሰቆሱት ግጭት ምክንያት ከተገደሉት ሌላ ቤትና ንብረታቸው ተቃጥሎ ህይወታቸውን ለማትረፍ ሸሽተው በየጫካውና በየፖሊስ ጣቢያው ያሉ ዜጎች በርካታ መሆናቸው ታወቀ። ብዙዎቹ ምንም የምግብም ሆነ የመጠለያና የሌላ ድጋፍ አገዛዙ ባለስልጣኖች ያልተደረገላቸው መሆኑን ለዜና ምንጮች የገለጹ ሲሆን አሁን የሚገኙበት ሁኔታ በጣም ከባድና አሰቃቂ መሆኑን ተናግረዋል። የውያኔ ባለስልጣኖች እርዳታ እየተላከ ነው በሚል መግለጫ ቢሰጡም እስካሁን ያልደረሰ መሆኑም ታውቋል። እስካሁን በየፖሊስ ጣቢያዎች የተጠለሉ ዜጎች ወደ 1500 ሲገመት የአካባቢው ህዝብ አንዳንድ እርዳታ ያደረገላቸው መሆኑ ተነግሯል። የውያኔ ሰርጎ ገቦች ባነሳሱት ሁከት የተገደሉት ሰዎች ቁጥር በአገዛዙ በኩል 14 የደረሰ መሆኑና ገዳዮቹ በቁጥጥር ስር እንደዋሉ ቢገለጽም ቁጥሩ ከዚያ በላይ መሆኑን በርካታ ምንጮች እየገለጹ ይገኛሉ። በጣና ሐይቅ ላይ የተስፋፋውን የእምቦጭ አረም ለማስወገድ በአካባቢው ነዋሪዎች አማካይነትም ሆነ ከሌላ አካባቢ በበጎ ፍቃድ በመጡ ዜጎች ከፍተኛ ጥረት እየተደረገ ቢሆንም በአገዛዙ ባለስልጣኖች በኩል በቸልተኝነት እየታየ መሆኑን አንድ ጥናት አጋልጧል። ዋጋቸው ከ30,000 እስከ 100,000 ዶላር የሚያወጡ በሞተር ኃይል የሚንቀሳቀሱ መሳሪያዎች አረሙን በአጭር ጊዜ ውስጥ አጭደው ለማስወገድ የሚችሉበት ሁኔታ ሰፊ ሆኖ እያለ ባለስልጣኖች ከሚጓጓዙበት የትዩታም ሆነ የሌላ መንደላቀቂያ መኪኖች ዋጋ አነስተኛ ዋጋ ያለውን መሳሪያ አሰማርቶ ለምን አረሙን ማስወገድ እንዳልቻለ ግልጽ አይደለም በሚል ጥናቱ ያስቀምጣል። አረሙ እስካሁን 25,000 ሄክታር እንደሸፈነ ሲታወቅ በአንዳንድ መረጃዎች ጥቆማም እስከ አባይ ወንዝ መነሻ መውጫ ድረስ የደረሰ መሆኑ ይነገራል። በየሁለት ሳምንቱና በየሶስት ሳምንቱ ራሱን በእጥፍ ለማሳደግ አቅም ያለው ይህ አጥፊ አረም በአጭር ጊዜ ውስጥ አብዛኛውን የጣና ሐይቅን ክፍል ሊያዳርስ ይችላል የሚል ስጋት አለ። ይህ ከሆነ ደግሞ ከሐይቁ ጋር የተያያዘውና እንደ አሳ ማስገርና የመሳሰሉ የኢኮኖሚ እንቅስቃሴ ከፍተኛ ችግር ውስጥ ሊገቡ እንደሚችል ግልጽ ነው ተብሏል። የውያኔ አገዛዝ ከውጭ በገፍ የሚያገኘውን እርዳታ ብድር ለዚህ ተግባር መዋል ሲገባው እስካሁን አንድም እርምጃ ለመውሰድ ያልጣረበት ምክንያት ግር ያሰኛል በማለት ጥናቱ ይደመድማል። የብር የመግዛት አቅም መቀነስ በኢኮኖሚው ላይ ከባድ ቀውስ ከማስከተሉም በላይ የኑሮ ውድነቱን የሚያባብስ መሆኑን የምጣኔ ሀብት ባለሙያዎች እየገለጹ ይገኛሉ። የብር ምንዛሬ መቀነስ የነዳጅ ዋጋን ቢያንስ በ15% የሚያንር መሆኑ ተገምቷል። የነዳጅ ዋጋ መጨመር ደግሞ የመጓጓዣ ዋጋዎችን እንዲጨምር ስለሚያደርግ ለገበያ የሚቀርቡ የምርቶች ዋጋዎች ቢያንስ 30% ሊጨምሩ የሚችሉ መሆናቸውን እነዚሁ ባለሙያዎች ይገልጻሉ። የአገሪቱ የነዳጅ ፍጆታ ከአመት ወደ አመት እየጨመረ የመጣው የአገሪቱ የነዳጅ ፍጆታ በአሁኑ ወቅት 3.8 ሚሊዮን ቶን የደረሰ መሆኑ ሲገለጽ በብር ምንዛሬ መርከስ ምክንያት አገሪቱ ከ2.8 ሚሊዮን ዶላር በላይ ወጪ እንደምታደርግ ይገመታል።
አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል።
Manjalala Kunona raya Asingar garbae Koba kaminta Bale santia Angatera bontum emonatin debiu takiti tokotu balle sansia angatera bontu lemonatin debiu takiti tokotu Sigode ansamu ko kesata ambadu yero mara ipamana godi awantina sigode ansamu ko kesata ambadu yero mara ipamana mana go di badi to gamara di fama na tin jabatini luputia adaraja lala na tin jabatini luputia adaraja
ህዝብ ለመብቱ መከበር የሚያደርገው ትግል ሲከርና ሲጦዝ አስመሳዩን ከሐቀኛው ነጥሎ ለፀሐይ ያወጣዋል። በኢትዮጵያ አብዮት ከፈነዳበት ከ1966 ዓመተ ምህረት ጀምሮ የኢትዮጵያ ህዝብ ያልተቋረጠ የዲሞክራሲ መብት መከበርን በመጠየቅ ሰፊ ትግሎችን አካሂዷል። የኃይለ ሥላሴን የዘውድ አገዛዝ በህዝባዊ አመጽ ገርስሶ ቢጥልም የጠየቀውና የሞተለትን የዲሞክራሲ መብት ግን አላገኘም። በመጥኩ ያንን ሰው በላ አውሬ የደርግ መንግስትን ነበር የተረከበው። ትግሉም በአዲስ መልክ ቀጠለ። መልስ ያላገኙ የህዝብ ጥያቄዎች መልስ እንዲያገኙ ትግሉ ቀጠለ። በአዲስ መልክ መመራትንም ግዳለ። ምክንያቱም በድርጅት ወይም በፓርቲ ተደራጅቶና የህዝብን ጥያቄዎች አሰባስቦ አጣጋይ መፈክሮችን ቀርጾ ታግሎ የሚያጣግል ኃይል ጠየቀ። ብዙ ወጣቶች፣ ላባደሮች፣ አርሶአደሮችና ታጋይ ምሁራን መስዋዕትነት የተከፈለበት ትግል በታጠቁና በተደራጁ ምርጥ መኮንኖች ተቀማ። ያን ነበር ኢህአፓ የተወለደው። ኢህአፓም የኢትዮጵያን ህዝብ በማደራጀትና ትግሉንም በማቀናጀት በኢትዮጵያ ህዝብ የትግል ታሪክ የመጀመሪያውን ትውልድን ከዳር እስከ ዳር ያነቃነቀውን የህዝብ ትግል በመምራት ደርግን ከፍተኛ ፖለቲካዊ ጭንቀት ውስጥ ከተተው። ብሎም ደርግ በሁለት ፖለቲካዊ አማራጭ አጣብቂኞች ውስጥ እንዲወድቅ አደረገው። ለኝም አማራጮች አንድ አማራጭ ለህዝብ ጭቆናን ጭቆኖች ጥያቄዎችን ትኩረት ሰጥቶ ህዝብ የጠየቀውን ግዚያዊ ህዝባዊ መንግስት ተቀብሎ ስልጣን ለህዝብ አስረክቦ ወደ ጦር ካምቡ መመለስ ሲሆን፣ ሁለተኛው አማራጭ አምባገነን ሆኖ በኃይል በጠመንጃ ስልጣን ላይ መክረም ነበር። ደርግም ሁለተኛውን አማራጭ መረጠ። ደርግ ወደ ኃይል እርምጃዎችን ከመሰማራቱ ባሻገር የምሁራንን ጎራ በመከፋፈል የተለያዩ የፖለቲካ አቋሞችን የያዙ ቡድኖችን ድርጅቶችን እንደነም የሶን እጨት ቀይ ባንዲራ ኋላም እንደሰደድ የመሳሰሉትን ቀፈቀፈ። በህብረት በኢህአፓ ላይም ዘመቱ። የዘመቻው ጥልቀትና ንዝረት ከእለቱ እለት እየከረረና እየመረረ መጣ። ኢህአፓም ህዝባዊ መፈክሮችን የላባደሩን ያርሷደሩን የሴቶችን የብሔሮችን የሃይማኖት ኩልነትን የግዛዊ ህዝባዊ መንግስት ጥያቄዎችን አንግቦ ነበረ። ይህ ኢትዮጵያን ህዝብ ከዳር እስከ ዳር ያነቃነቀው አስተባብሮም በደርግ ላይ ያዘመተው የዚህን ህዝብ አመጽ የፈራው ደርግም በዙሪያው የተሰለፉትን ደርግን ተፋላሚ ነን ባዮች ድርጅቶችን አሰልፎ የኢትዮጵያን የፖለቲካ መልክዓ ምድር በራሱ አምሳል ቀርጾ ትቀበላላችሁ ተቀበሉ በሚል አምባገነናዊ መመሪያ ግዛዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሰየመ። ይህንንም በሚቃወሙት ላይ ዘመተ። እናም የሶንም አጀቡት። በጉዞ ጥሩ ሲሰራ እያበረታታ ነው፣ መጥፎ ሲሰራ በሂስ እያረም ነው። ለነቃ ለተደራጀ እና ለታጠቀ ህዝባዊ አመጽ እንታገላለን። ይህንንም በሚያከናውኑት በደርግ ዣንጥላ ስር ተጠልለው ሆኖ ደርግም ሲነቁና ሲደራጁበት ሲታጠቁበት ዝም ብሎ እንደሚያቸውና በመጨረሻም ከስልጣን ሲያባረሩት ይታያቸው ነበር። በመጨረሻም ደርግ በግድያው በአፈናውና በጥቆማው አጅበውት ሲቆሙ በግል ከአንዷ እንዱና ከአፉት ደርግ ጎን በጥቆማው በህዝብ አክ ተብለው ተተፉ። ለዘላለም የማይጠፋ አሳዛኝ የፖለቲካ ጠባሳ ትተው ወደማይቀረው መቃብራቸው በዛ በስሩ ነክተው ተደራጅተው ታጥቀው ሲሊጥሉት ሲዘጋጁበት በነበረው ሙኙ ደርግ ተቀድመው ወደ መቃብር ወረዱ። ታዲያ ያለፉት የትግል ልምዶቻችን ደጋግመው የሚያሳዩን ነገር ቢኖር ሀቀኛ የህዝብ ወዳጅ ድርጅት ወይም ፓርቲ እና የህዝብን መፈክር እየዘመሩ ነገር ግን የህዝብን የመረረ ጸረ ጭቆናና አፈና ለአንድና ለመንግዜም ለመላቀቅ በሚደረገው ትንንቅ ውስጥ ሰርገው በመግባት እሱም መስለው የእሱን ካባ ለብሰው እንደሱ እንደ ኤችአይቪ ቫይረስ ትግሉን አመንምነው አዳክመው ለጠላት ያጋለጡታል ብሎም ይበትኑታል። መሪዎችን ያስገድላሉ፣ ለእስራት ይዳርጋሉ፣ አሊያም ለስደት ያበቋቸዋል። በጥቂቱ የአስመሳይና ሀቀኛ የህዝብ ታጋይ ድርጅቶችን ትግል ታሪክ ለንጽጽር ያክል ካየን ቀጥሎ በሀገራችን ኢትዮጵያ በዘረኛው አምባገነናዊ የወያኔ አስተዳደር ስር ከወደቀችበትና 26 ዓመት የፖለቲካ ሂደቶችንና ተለጣፊ ድርጅቶችን ተሳትፎና ህጋዊ ተቃዋሚ በመታርጋ በአገር ቤት የሚንቀሳቀሱ በውጭ ራሳቸውን ተቃዋሚ ነን ብለው የሚንቀሳቀሱና ህጋዊና ህጋዊ እንደወጥ ተብለው በብዙ በአገር ቤት የሚንቀሳቀሱን ድርጅቶች ባጭሩ እስቲ እንመልከት። ዘረኛው የወያኔ መንግስት የአራት ኪሎን ቤተ መንግስት ከተቆጣጠረ ጀምሮ በኢትዮጵያ ህዝቦች ላይ ያለውን ከፍተኛ ጥላቻ በተግባር ሲያሳይ የወሰነው እርምጃና የተከተለው ፖለቲካ መስመር ገና ከጥንቱ ከድግቢት በራስ አለ ሲመክርበትና ሲዘክርበት የነበረውን የኤርትራን መገንጠልን ለማድረግ የሚያስችለውንም በኢትዮጵያ ህዝብ መካከል ያለውን ቅራኔ የብሔር ቅራኔ ነው። ይህም የብሔር ቅራኔ ከተፈታ የኢትዮጵያ ህዝብ ችግር ተፈታ ማለት አንቀጽ 39ን ፈጥሮ ኤርትራን ካስገነጠለ በኋላ አገሪቷን በክልል ከፋፍሎ የውሸት ተለጣፊ በህወሓት የሚዘወር መስተዳድራዊ ድርጅቶችን አዋቅሮ ብሎም ብሔር ላይ መሰረት ያደረገ ፌዴራሊዝምን ኢፒአርዲኤፍን መሰረትኩ ብሎ ነበር ኢትዮጵያን የማጥፋቱን ጉዞ የጀመረው። ከሁሉ በፊት የስልጣን አክራሞቱን ይቀናቀናሉ ብሎ የተረጠራቸውን ብሔሮች፣ የፖለቲካ ድርጅት፣ የሲቪክ ማህበራት፣ የሙያ ማህበራት፣ የድርጅቶችን መሪዎች ማጥፋት ነበረ። የሌላ ውሸት የሌለ ውሸት የፕሬስ ነጻነት የሌለ መደራጀት መብት እንዳለ በማስመሰል የሌለ ነጻና ትክክለኛ የምርጫ ቦርድ እንዳለ በማወጅ ነበር አገርና ህዝብን ማወናበድ የጀመረው። በዚህ ሙሽምብር ውስጥ ወያኔ ሰራሽ ድርጅቶች ፈሉ፣ መድረኩን ማጣበቡት። በሌለና በውሸት የማያሸንፉበትን የምርጫ ቦርድ ተሰልፈው የወያኔን ተለጣፊዎች የድል ድግስ አጃቢ ከመሆን ሌላ ፋይዳ እንደሌለው በአንደኛው በሁለተኛው በሶስተኛውና በአራተኛው ምርጫው ተረጋገጠ። በመጨረሻም ከብዙ ውጣ ውረድ በኋላ ከሁለት ዓመት በላይ በፈጀ ጥረት 15 ድርጅቶችን ያቀፈው የተቃዋሚ ድርጅቶች ህብረት ተፈጠረ። ወዲያውኑ የፈረሙበት ቀለም ሳይደርቅ አንዱ የህብረቱ አባል ድርጅት ተወካይ ተጻራሪ አቋም ይዞ መግለጫ ሰጠ። ሌላኛው ሁለተኛው አገር ቤት ከተመለሰ በኋላ ትግሉን በማቀናጀትና በማቀነባበር የድጋፍ ኮሚቴዎችን በአገር ቤትና በውጭ አገር በማቋቋም ሂደት ላይ ልዩነት አለኝ፣ እንዳውም ውጭ ሀገር የድጋፍ ኮሚቴ መቋቋም የለበትም በማለት አፈነገጡ። ብሎም በምርጫ 97 ቦርድ ካልተለወጠ በምርጫው ላለመሳተፍ ከተስማሙ በኋላ ሀሳባቸውን ቀይረው በምርጫ ቦርዱ ቢለወጥም ባይለወጥም እንሳተፋለን ሲሉ መግለጫ ሰጡ። ይህ የተቃዋሚዎች ጎራ በሁለት ይህም የተቃዋሚዎችን ጎራ በሁለት ከፈለ። እንዳውም አለ ወያኔ ህብረቱን በምርጫ ቦርድ እንዳይመዘገብ ወስኖ ለዚያም የሰጠው ምክንያት አንድ የህብረቱ አባል ድርጅት ማለትም የሀባ ማለቱ ነው በሁለገብ ትግል ስለሚያምን ይህንም በይፋ አውግዞና አቋሙን ቀይሮ እስካልቀረበ ድረስ ለምርጫው አይመዘገብም አለ። ይህም ብዙ መከፋፈሎችን ፈጠረ። በህብረቱም ውስጥ ብቻ ሳይሆን በኢህአፓ ውስጥ ራሱ ንትርክን አስነስቶ ጥቂት ገብተው ከወያኔ ጋር መሞዳሞድ የፈለጉ የፓርቲው አባላት ይህንን አጋጣሚ በመጠቀም ፓርቲውን እጅ ሊያሰጡ የሞከሩበት ሁኔታ ሁሉ ተፈጥሮ ነበር። ነገር ግን በፓርቲው ጠንካራ አቋም ሴራው ከሽፎ ኢህአፓም ትግሉም ቀጠለ። ከብዙ ውጣ ውረድ በኋላ ወያኔ የህብረቱን ምርጫ 97 እንዲወዳደር ፈቀደ። ይህም ለብዙዎቹ ሀዘንን ማለትም ለአንጃዎች ከፍተኛ ሀዘን፣ ለብዙዎቹ ደስታን ፈጠረ። አንጃዎች የሀፓን ይከሱበት የነበረው አንደኛው ጠንካራ ጎናቸው ህብረቱን በኢህአፓ ግትር አቋም የተነሳ ምርጫ እንዳይሳተፍ አሳግደው ነበር የሚሉት። ዘመቻውም ተጀመረ። ወያኔ መራሽ ኢፒአርዲኤፍ በቅንጅትና በህብረቱ መካከል ነበረ። እዚህ ላይ መጥቀስ በከፍተኛ ደረጃና ለታሪክ ያህል አንድ ትልቅ ነገር አለ። የህብረቱ ተወካዮች የነበሩት አቶ መራራ ጉዲና እና በየነ ጴጥሮስ በባህር ዳር ከተማ ህዝባዊ ስብሰባ ጠርተው በአዳራሽ ለተሰበሰበው ህዝብ ንግግራቸውን ካደረጉና ከጨረሱ በኋላ ለጥያቄና መልስ ለተሰብሳቢው እድል ተሰጥቶ አንድ አባት ተነስተው የጠየቁት ጥያቄ ዶክተር በየነ ጴጥሮስን ይህንን ነበረ። አሉት፣ አባቴ እኛ አባት እኛ ዝግጁ ነን፣ እናንተ ይህንን ዘመቻ ለመምራት የምር ዝግጁ ናችሁ? እኛ አመታት አልፈውናል፣ መሪ ነው ያጣ ነው። ይህንን ብቻ ህዝብ ፊት አረጋግጥልኝ ነበር ያሉት። ለምን ተጠራጥሮ እኛ አባት ብሎም ዛሬ መጠየቅ አይቻልም? የምርም ይጠራጥሮ ይገባል። ብዙ አስመሳይ መሪ ነን ባዮችን ስላዩ ነውና አሁንም ፍራቻቸው እውን ሆነ። ብዙ ህይወት ገብረው በምርጫ ያገኙትን ድል አስቀምጠዋቸው ከመድረኩ ዞር ስላሉ ህዝብ ከዳር እስከ ዳር ተነቃንቆ የወያኔን ጉሮሮ አንቆ ይዞ ወያኔ በጣር ሲቃትት ህዝብ ከገጠር ወደ ከተማ የእርዳታ ክንዱን ለመስጠት እየተመመ በነበረበት ወቅት ነበረ የውሸት መሪዎች፣ አክቲቪስቶች፣ የተቃዋሚ ድርጅት መሪዎች እጅ እንዲሰጥ በቴሌቪዥንና በሬዲዮ መግለጫ አይሰጡት። ምንኛ አሳዛኝ ክስተትና መርገምት ሆኖ ለዘላለም በኢትዮጵያ ህዝብ ታሪክ ይታወሳል፣ ሲታወስም ይኖራል። ከምርጫ 97 በኋላ የወያኔ መንግስት በወሰደው የበቀል እርምጃና እልቂት ለህዝቦች ስቃይ በተጠያቂነት የሚጠየቁ የሚያዙ ግለሰቦችና ቡኖች እንዳሉ ማንም ሊዘነጋው አይገባም። ይህ አሳዛኝ ክስተት አሁንም በድጋሚ ህዝብ ይህንን ግፈኛ አረመኔ መንግስት ከራሱ ላይ አሽቀንጥሮ ለመጣል ቆርጦ ተነስቶ ጉሮሮ ለጉሮሮ ተናንቆ አይከፍሉ መስዋዕትነትን እየከፈለ ባለበት ወቅት እሱም መስለው ረዳት መስለው አጋር መስለው ተቆርቋሪ መስለው ቋንጃውን መተው በጠላት ፊት ሊዘረሩት የተዘጋጁ ታጋይ መስለው በድርጅት ውስጥ ያዙኝ ልቀቁኝ ሲሉ የውሸት የ150 ዓመት ታሪክን እየዘመሩ የተንደላቀቁ በስደት ህይወት እየቀጩ ያ ህዝብ እንደ ሱናሚ ጠላቱን በማጥለቅለቅ አይባለበት በዚች ሰዓት እነኚህ አስመሳዮች አዲስ የትግል ዝማሬ በመደርደር ላይ ናቸው። እውነተኛ ማንነታቸውን በይፋ ቢደብቁት በማይችሉበት የትግል ደረጃ ላይ በመድረሱ የሚከፍላቸው ጌታቸው ደግፈው በመጨረሻዋ ሰዓት ላይ ይቆማሉ። ይህንም በተመለከተ ሰሞኑን በኦሮምኛ ተናግሪ የሆነው የኢትዮጵያ ህዝብ በዚህ አርቲፊሻል በሆነ የክልል ድንበር ሳቢያ በልዩ ፖሊስ ኃይል በሚመራ ህዝቦችን ከመኖሪያ ስፍራቸው አያት ቅድመ አያታቸውና እትብታቸው ከተቀበረበት ስፍራ በማፈናቀሉና የወያኔ የግፍ አገዛዝ ብሎም ከ75,000 ህዝብ በላይ ተፈናቃዮችን የወያኔው መንግስት ምንም አይነት እርዳታ ባለማድረጉ እየወጣ ያለው ህዝባዊ ቁጣ ይህንን ህዝባዊ አመጽ ካውንተር ሪቮሉሽነሪ ጸረ አብዮት በሚል ስያሜ በመስጠት የህዝቡን አመጽ ለመቀልበስ ትናንት ከኛ በላይ ከኛ ሌላ ለኦሮሞ የቆመ ማን ነው? ከኢትዮጵያዊነቴ በመጀመሪያ ኦሮሞነቴ ኢትዮጵያ ሊብትኔ ሲና ማለትም ኢትዮጵያን እንበትናታለን አማራ በቆንጮራ ጨፍጭፉት ሲሉ የነበሩት ምኒልክ ጡት ቆራጭ ነው ሲሉ ይደመጡ የነበሩት የወያኔ ስውር ካድሮች ዛሬ እርቃናቸውን እየወጡ ነው። የሰሞኑን ህዝባዊ የተቃውሞ ሰልፍ የሚቃወሙት ምክንያቶች ብለው የሚደረዱት ግልጽና በህዝብ ውስጥ ምንም አይነት የአካል ውክልና ኖሮት የህዝብ ብሶት እያዳመጠ ትግሉን የሚመራ የህዝብ ወገንተኝነታቸው በሚያረጋግጥ አካል ስለሌላቸው የሚያደርጉት ምክንያት ሰንካላና ውሃ የማይቋጥር ነው። እስቲ እነዚህን ምክንያቶቻቸውን አንድ በአንድ እንመልከታቸው። አንደኛ፣ ይህንን የህዝቡን አመፅና ሰላማዊ ሰልፉን የሰሞኑን የሚቃወሙበት ገና በብቃት ስላልተደራጀን ወያኔ አሁን ከወደቀ የለፋንበትን ድል እንቀማለን የሚሉት ልብ በሉ። እነኚህ ሰዎች ሰፊ የኦሮምኛ ተናጋሪ ኢትዮጵያውያን በወያኔ ተቀይሶ በወያኔ ተመክሮ በተለጣፊ የኦሮሞ ተወካዮች ነን ባዮች ተደግፎ ለተግባር ቀርቦ የነበረውን ማስተር ፕላን በመቃወም በተነሳው ህዝባዊ አመስ ወቅት ህዝቡን ከታች ወደ ላይ ቦቶም አፕ ስላደራጀ ነው ኦሮሚያን መስርተን ህዝባችንን ዲሞክራሲን እናጎናጽፈን መኖር በምንችልበት ደረጃ ላይ ደርሰናል ሲሉን እና በአትላንታው የሰነድ ጉባኤ ላይ የጉባኤው አላማ ወያኔ ከወደቀ በኋላ ለሚፈጠረው ስርዓት ለመደራደሪያ ሰነድ አግስጋጅና አርቃቂ አካልን ለመፍጠር ነው ሲሉን የነበሩት ዛሬ ድርጅት የለንም ወያኔ የምንቋቋምበት አቅም የለንም የሚለው ምክንያት ገፍቶ የመጣውን የህዝብ አመጽ ለማጨናገፍ ልክ በምርጫ 97 ያን የመሰለ የህዝብ ድል በህብረቱና በቅንጅት ተወካይ መሪዎች የተፈጸመውን ሻጥር በቀጥታ ያሱን ይመስላል። ሌላው ሁለተኛው ምክንያታቸው እነዚህ ህዝባዊ ሰላማዊ ሰልፍ አዘጋጅ አካላት እነማን ናቸው ብለው ጠይቃሉ። ሰልፍ አታርጎ ስንላቸው አንሰማም ብለው እኛ የማናውቀውን ያልመከንበትን መፈክር ይዘው በመውጣት ወደ ከፍተኛ ግጭት የሚከት ስራዎችን እየሰሩ ነው ብለው ይከሷቸው። እስቲ እነዚህ ሰዎች ከታች ወደ ላይ ቦቶማፕ ህዝቡን አደራጅተዋል። ጤሮውን በማስታጠቁና በማደራጀቱ ስራ ላይ እየሰራን ነው ሲሉ የነበሩት ሰዎች ዛሬ ሰልፉ የሚዘጋጀው አካል አናውቀውም ወደ ግጭት ህዝቡን ያስገባ ሁኔታን ይፈጥራል። ያው እነሱ ቀሩ ያሉት ያነቁት ያስታጠቁት አይደለም እንዴ? እነዚህ ሰዎች እየሰሩ ከሆነ እንዴት ትዛዛቸውን ጥሶ ሰልፍ ወጣ? ወይም እነሱ ይህንን ህዝብ አያውቁትም? ወይም ህዝብ ከእንግዲህ እናንተ አንሰማም የራሳችንን እድል በራሳችን እንወስናለን ብለዋቸው ከሁለት አንዱ ብቻ ነው ሊሆን የሚችለው። ሶስተኛው ምክንያታቸው ይህ ህዝባዊ አመጽ እንደዚሁ ከቀጠለ የኦሮሚያን አስተዳደር ወያኔ በፌደራል አስተዳደር ስር ይጥላታል። የኦሮሚያ መስተዳደር ሁኔታውን መቆጣጠር አልቻለም የሚል ምክንያት ወያኔ ያገኛል። በሚል ሰበብ ወያኔ እድል ያገኛል። ስለዚህ ሰልፉን እኛ መምራት አለብን። ኦፒዲኦ በስልጣን እንዲቆይ ማለት ነው። እንግዲህ ልብ በሉ እነኚህ የውጭ ተቃዋሚ የሆኑ የወያኔ ተቃዋሚዎች የኦፒዲኦ ጓዶች ናቸው ማለት ነው። ህዝቡ በወያኔ ላይ አመፁን የሚያካሂደው በእነዚህ ቡድኖች ፊሽካ ተነፍቶ ዛሬ ነው ተብሎ ሲነገረው ብቻ ይመስላል። እነኚህ ሰዎች ልክ ባለፈው ወር የሙት ከተማ አድማ ለአምስት ቀን የተጠራውን በሶስተኛው ቀን ላይ አነሱት። ለምን አነሳችሁት? የጠየቃችሁት ጥያቄ ተመለሰ ወይ ሲባሉ አዎ ነው ያሉት። ታዲያ እነ መራራ እነ በቀለ ገርባ አሁንም በስር ላይ ነው ያሉት ሲባሉ መልስ አልነበራቸውም። ሌላኛው ምክንያታቸው አሁንም ያንን የህዝቡን የአሁን የሚካሄደውን ተኩስ የማይፈልጉት የሚቃወሙት አራተኛው ይህ አመፅ ወደ ግጭት ከተለወጠ በህዝብና በመንግስት ኃይል መካከል ግጭት ከተፈጠረ የኦሮሚያ ፖሊስ ወደ ህዝቡ መተኮስ ይገደዳል። ለዚህ ምክንያቱም እነኚህ ፖሊሶች አሁንም ደሞዝ የሚከፍላቸው የወያኔ መንግስት ራሱ ነው ይላሉ። እንግዲህ ልብ በሉ የኦሮሞ ህዝብ በኦሮሚያ ፖሊስ እንዳይመታ ከተፈለገ ማመጽ ያለበት እስከ ተወሰነ ደረጃ ብቻ ነው። ማለትም የወያኔን መንግስት ስጋት ላይ እስካልጣለ ድረስ ብቻ ነው ማለት ነው። ይህ እንግዲህ የወያኔ ፖሊስ አደጋ ላይ መጋለጥ ላይ እንዳይደርስ ህዝቡን ይበስሱላቸው። ህዝቡ ደግሞ መከራና ግፉን በወያኔ ሲደርስበት ወያኔ የወያኔ የኦሮሚያ ፖሊስን እያዘዘ ትዕዛዙን ፍላጎቱን ያስፈጽማል። ህዝብ ግን ግፍ በዛብን፣ ስደት በዛብን፣ ረሃብ በዛብን፣ በሽታ በዛብን፣ ከመሬታችንን መቀማች ቁ ይህ አስመሳይ ፌዴራሊዝም በእውነተኛው ፌዴራሊዝም ይተካ፣ ወያኔ ስልጣን ለህዝብ ያስረክብ የሚለውን ጥያቄ ከጠየቀ በኦሮሚያ ፖሊስ ሊደበደብ ነው። ያ ካካ ነው አትነካም ማለት ነው። ይህንን አይነት ነው እንግዲህ የሚሰብኩን የዛሬዎቹ አክቲቪስቶች። ከኛ በላይ ለኦሮሞ ህዝብ የቆመ የለም። ልክ ምርጫ 97ቷን ሁኔታ ያስታውሷል። ሌላኛው ምክንያታቸው ደግሞ ሌላው የሚያመጡ ሰበብ ወያኔ ጦር ይዟል፣ ጠመንጃ አለው፣ ሀብት አለው፣ እኛንም አምርሮ ይጠላል። ስለዚህ እነኚህ ሶስቱ ሁሉ አራቱ ምክንያቶች ስላሉት ያጠፋናል እኛን መቋቋም የምንችልበት ደረጃ አይደለንም ይላሉ። አዎ ወያኔ ታጥቋል። ጠመንጃም አለው ገንዘብም አለው ጉዳት ያደርስ ይችላል። ታዲያ የትኛው ዘመንና የትኛው ዓለም ነው ያለ መስዋዕትነት ነፃነት የተገኘው? አዎ የጠላት አቅምና ጥንካሬ አውቆ ትግልን በተደራጀና በዲሲፕሊን መምራት የሚያስፈልግ ጉዳይ ነው። ነገር ግን ጠላት ታጥቋል፣ ተደራጅቷል፣ ግን ገንዘብ አለው በሚል ህዝብን ለዘላለም ባርነት ተገዛ ማለት አይደለም። አልተደራጀንም፣ አናምጽም አይደለም። እየታገለን እንደራጃለን፣ እየተደራጀንም እንታገላለን። ሁልጊዜ መደራጀት አለ፣ ሁልጊዜ መታገል አለ እስከ ድል። ይህ ነው እንግዲህ አንድ ህዝብ ከባርነት ከብዝበዛ ከስደት ከበሽታ ከድህነት ከረሃብ አስከፊ ስርዓትን ለውጦ የራሱን እድል በራሱ መወሰን የሚችለው። ሌላኛው ምክንያታቸው አንዱ ምንድን ነው? ይህ የህዝብ አመፅ በዲስፕሊንና በጥንቃቄ ካልመራ ነው በወሮበሎችና በዱርዮች እየታጀበ ከቀጠለ ይላሉ። ያ ህዝብ በአጠቃላይ በእኛ ላይ ያለው ስቲግማ መጥፎ ስም ኦሮሞ ሰው ይገላል፣ ኦሮሞ ሰው ይበላል በሚል በእነሱ እጅ ከምንወድቅ ወያኔ ይግዛል ብሎ ከወያኔ ጋር ይወግናል ሲሉ ህዝብን ህዝባዊ እምቢተኝነትና ሰልፎች እንዳይቀጥሉ ይመክራሉ። ልብ በሉ፣ እነኚሁ ሰዎች እነኚሁ ሊቆች እነኚሁ የኦሮሞ ህዝብ ተቆርቋሪ ነንባዮች አማራ ጡት ቆራጭ ነው በቆንጮራ አንገቱን ቁረጡት እያለ በሶሻል ሚዲያ ሲቀሰቅስና ሲሰብክ እንዳልነበረ አሁን በየትኛው የሃይማኖት አባት ተጠምቀው ነው ህዝብ እርስ በርሱ እንዳይጫረስ ስጋታቸው ነው። የነሱ ስራ በአሶሳ በአርባጉጉ በበደኑ በወተር በጉራ ፈርዳ በሰላማዊ ዜጎች ላይ ግፍ ያስፈጽሙት የዛ ቀጣይ ስራ አይደለም እንዴ? ይህንን ግፍ ያስመጸፉት የዘር ፖለቲካን ሲያራምዱ የወያኔን እድሜ ለማራዘም በህዝብ ላይ ሲጫወቱ የነበሩ ዛሬ ይሄንን ይመጣል በሚል የህዝብን የጋለ የቆረጠ ያመረረ ትግል ለማክሸፍ በረዶ ውሃ ለማፍሰስ የሚደረግ ጥረት እንደሆነ ህዝብ ሊያውቅ ይገባል። ዛሬ የዛን ምክራቸውን ነግራቸው ቀጣይ ስራ አይደለም እንዴ? ዛሬ በሶማሌዎቹ አማካኝነት በኦሮምኛ ተናጋሪ ህዝባችን ላይ እየተፈጸመ ያለውን ዘግናኝና ህይወት እልፈት ፍልሰት እየተፈጸመ ያለው የዘር ፖለቲካ ለማንም አይበጅም። በዘር ፖለቲካ አሸናፊ ሊኖር አይችልም። ሁለቱም ጣፊዎች ናቸውና አንድ ቋንቋ አንድ ሃይማኖት ያላት የዛሬዋን ሶማሌ ተመልከቱ። የደቡብ ሱዳንን ሁኔታ ያጤኗል። ኤርትራ ከ30 ዓመት የነጻነት ትግል ከ26 ዓመት ነጻነት ህይወት በኋላ ያተረፉት ትርፍ ቢኖር የአውሮፓን ከተሞች በስደት ማጨናነቅ፣ የኤርትራን የእስር ቤቶች ማጨናነቅ፣ በአጠቃላይ የሲኦል ህይወቶችን መኖር እንደሆነ በግልጽ እያየን ለዘር ፖለቲካ የሚቅነዘነዙ በሽተኞችን ብዙ የከፋ ጥፋት ሳያደርሱ የኢትዮጵያ ህዝብ ነቅቶ ወግዱ ይላቸው ይገባል። ልክ አሁን የኦሮምኛ ተናጋሪ በሆነው ህዝብ እየተደመጠ እንዳለው የኦሮሞ ህዝብ ልክ እንደ ማንኛውም የኢትዮጵያ ህዝብ የጠማው ሰላም፣ ዲሞክራሲ፣ ፍትህና በአገሩ ከረሃብ ከበሽታ ከድህነት ተላቆ በእኩልነት አገሬ በሚላች ኢትዮጵያ እናት ሀገሩ መኖር ነው። ዛሬ በሐሰት ወሬና ውዥንብር ወዳልተፈለገ አስከፊ እልቂት የሚገፉት ጸረ ኢትዮጵያ ኃይሎች ሁሉ ጸረ ኦሮሞ እንደሆኑ ይታወቅ ይገባል። ከአረብ ሀገሮች እየተቀጠቀጠ በፈላ ዘይት እየተቃጠለ ከሀገር የሚባረረው በደቡብ አፍሪካ እንደ እባብ ተቀጥቅጦ በእሳት የተቃጠሉት በሊቢያ አክራሪ አይሲስ አንገታቸው የተቀሉት አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ክርስቲያን፣ እስላም ተብለው ሳይሆን ኢትዮጵያውያን ተብለው ነው። ስለዚህ የዘኝነት ፖለቲካን የምትቃወሙ ሁሉ በጋራ ቆመን ዘረኝነትን እንዋጋ። በጋራ ለጋራ ህይወት፣ ዲሞክራሲ፣ ፍትህና ሰላም እንቁም። የኢትዮጵያን ህዝብ ከውርደት እንታደገው። አገራችን ፍትህ፣ ዲሞክራሲ፣ ፍቅር የሰፈነባት እናድርጋት። አመሰግናለሁ።
ማን ያውራ የነበረ ክፍል 10 የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሃያልና ቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። ከ41 ዓመት በፊት መሆኑ ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ የያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። የስራት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ሲዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ሊያመልጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መልሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ያፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ ያለ ሲካሄድ የነበረው የጭቆኑ ህዝብ ትግል ውጤት ነው። የላብ አደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ ያገር ሉዓላዊነት ተደፍሮ በአይማኖትና በበየረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የስርዓቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ስርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ስርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጭቁኑ ህዝብ ከተባበረ የታጠቀን ኃይል ያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲ ነጂ ነጋዴ፣ ጭቁን ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲ 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጤው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደቱ ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበረና ዛሬ ለይስሙላ ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ፣ ብቁ መሪ ድርጅት ከሌለው፣ ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም፣ ታክሲ ነጂውም፣ የቢሮ ሰራተኛውም፣ የአየር መንገዱም፣ የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግሥት ተብዬን ማንኮታኮት እንደሚቻል ተረጋግጧል። ሁሉም በየፊናው ወይም ዛሬ ወያናዊ መስገ ፖለቲካ በጫነ ብን ፈሊጥ በየክልሉ ተወስኖ ይራሱን ብሶት ብቻ እየሰማ ከበረሰበ ሌላ የቀሪው ጉዳይ አያገባኝም ይያለ ተነጣጥሎና ተለያይቶ ለገጆች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየደገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ ያስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ፈልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። አገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋሳ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለ። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያኔም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጸ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመት ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም፣ የፖለቲካ ሪዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙም የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወኔና ጽናት ለመያዝም ራእይ፣ የፖለቲካ እምነት አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያይዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህችው ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ ጆቿን ወደ ጥበብ አድማስ እንድትዘረጋ ያለ መሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትም ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገዝቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ በአጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍስ የዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ለዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥፊው መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንበረክኩታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መሰዋት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አርአያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጢነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣውም በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ችሏል። ሀገርም ተጎድታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉም ባዮች ተልኮ ሆኗል። ሪዮት ወይም ህዝባዊ ራእይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጫቋኙና ወደ ባለ ነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለናንተ ግን መርገም ነበር ብለን ልናስተውሳቸውም በመፈለግ ነው። ጫቋኝ ስርዓቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባዩንና የጨቋኙን አጎብጓቢ ማራቅ መነጠል አለበት። ኢህአፓና የየካቲት አብዮት የማይነጣጠሉ ናቸው። የየካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገ ወጥ ተብሎ ይጠቃል፣ ይሰደዳል። የካቲት 66 ያስወገደው ስርዓት አባወራዎች ግን በሀገር ቤት ነፃ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢህአፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በአገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።
Salam, 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 salam ሰላም ለኢትዮጵያች ሰላም ለምንወዳ ሰላም ለሀገራች ሰላም ፍቅር ሰላም ሰላም ለኢትዮጵያች ሰላም 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 ዳሳው ላጣው ሀገሬ ስምች ላጣው ዳሳው ላጣው ደግሜ በከበረ ላጣው ዳሳው ላጣው ኢትዮጵያ ስምች ላጣው ዳሳው ላጣው እናቴ በከበረ ላጣው አረንጓዴ ቢጫ ቀይ አርማው ነፃነት ነው ለሚገባው ትታያለሽ ሰመን ሳይነጋ ይመጣል ያቀን ተከብሯል ባላ አገሬ እባካችሁ ስሙን እኛ ነው ወጣቶቹ አስታራቂ ራቀን እየተሰላችሁ ቂም በቀል አርቆ ዘመን የሚያሻግር ካለ የሚመራን አባ ብሎ ይቅር እጅን ዘረጋለን ሁሉም ሰው አንድ ላይ ኢትዮጵያ አንድነት በዘር ሳንለያይ እስኪ እንመካከር በሀገራችን ሸንጎ ለሚመጣው ትውልድ ተስፋ ተሰንቆ አንድ አገር አንድ ሕዝብ ሆነን እንደ ጥንቱ ኢትዮጵያ ለማዳን አሁን ነው ሰዓቱ ሰላም 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 ለኢትዮጵያ ሰላም ለምንወዳ ሰላም ለሀገራችን ሰላም ፍቅር ሰላም ሰላም